የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ ጥቅምት 7 2012 ዓ.ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል
መክፈል የሚገባቸውን ግብር እና ቀረጥ ላለመክፈል በተለያዩ ህገወጥ እንቅስቃሴዎች ውስጥ ተሳትፏል የተባሉ ድርጅቶች ይፋ ተደረጉ።
በስሙ BMET የሚባል PLC ክብል የሚያመር ወደ 1.5 ቢሊየን ገንዘብ አካባቢ ከሰር ያለው ብሎ እነኚህን ደረሰኞች በማቅረብ ለኦዲተሮቻችን አቅርቦ ማረጋገጫ እንዲያገኝ አድርጎ ግብር የማይከፍልበት ሁኔታ ብቻ ሳይሆን ሌሎች የከፈሉትንም ተመላሽ የሚጠይቅበት ሁኔታ ነበር።
የገቢዎች ሚኒስትር አደነች አበቤ ናቸው። ዝርዝር ጉዳዩ ቆየት ብሎ ይሰማል። በርካታ ህፃናትን በአካልና በመንፈስ እንዲጎለብቱ ለማገዝ በመንቀሳቀስ ላይ ስላለው የዋሽንግተን ዲሲው የኢትዮጵያ ህፃናት እግር ኳስ መርሃ ግብርም ዘገባ አለ።
ቀማችን በላይ ልጆች ይመጣሉ እና ያለን ሊሚት አለን። አሁን በዘንድሮ 50 ልጆች ነው የምንቀበለው ብለን 50 ላይ ገድበነዋል እና ግፊት አለ ከተለያየ ቦታ ውስጥ።
የኢትዮጵያ ልጆች የእግር ኳስ መርሃ ግብር መስራች ከሆኑት መካከል አንዱን ሲሳይ አበራን የሰማ ነው አብሮን ያመሻል።
የሙዚቃ ሀብታም ይኖረናል አብረናችሁ የምናመሸው። እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረሞ።
ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም ማስቀድመን እናመሰግናለን።
ከዜናዎቹ ጋር ወደ እናንተ መጥተናል። ዓለም አቀፉ የፍልሰተኞች ድርጅት IOM በታሪኩ የመጀመሪያ በሆነ በልዩ በረራ በተመዘገበው ዓለም አቀፍ ጉዞ 154 የሶማሌ ስደተኞችን ጀርመን ውስጥ ለማስፈር ዛሬ አሳፍሮ ከኢትዮጵያ መነሳቱን ድርጅቱ አስታወቀ። ከአይኦኤም ዌብሳይት የተገኘው ይህ መረጃ እንደሚጠቁመው የስደተኞቹ በድጅጋ በዶሎ አዶን የስደተኞች መጠለያዎች ውስጥ የነበሩ ሲሆን 91 ሴቶች፣ 63 ወንዶችና 47 ልጆች ናቸው። ድርጅቱ ካለፈው መጋቢት ወር አንስቶ የሶማሌ ስደተኞችን ጀርመን ውስጥ ለማሳፈር በጀመረው መርሃ ግብር 500 ሰዎችን ማጓጓዙን አስታውቋል። የሰፈራው ፕሮግራም እየተሰራ ያለው በኢትዮጵያ መንግስት የስደተኞችና ከስደት ተመላሾች ጉዳዮች አስተዳደር በመንግስታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽንና በጀርመን መንግስት የቅርብ ትብብር መሆኑንም አይኦኤም አክሎ አስታውቋል። የዩናይትድ ስቴትስ የተወካዮች ምክር ቤት ዴሞክራቲክ እንደራሴዎች ፕሬዚዳንት ዶናልድ ትራምፕን ከስልጣን ማስነሳት የሚችል ጥፋት ተሰርቶ እንደሆነ እየመረመሩ ባሉበት ጊዜ የአሜሪካ ጦር ከሶሪያ ለቆ እንዲወጣ ፕሬዚዳንቱ በመወሰናቸው ከራሳቸው ከሪፐብሊካን ፖለቲከኞችም ጭምር ወቀሳ እየደረሰባቸው ነው። ፕሬዚዳንቱ ግን በትላንትናው ዕለት ዳላስ ቴክሳስ ላይ የምረጡ እንቅስቃሴያቸውን ሲያካሂዱ ቀድሞም ቢሆን ወደዚያ የገባ ነው ለአንድ ወር ብቻ ቢሆንም ለአስር ዓመታት ያክል ቆይተናል፣ መውጣት ካለብን ጊዜ እንዲያውም በእጅጉ ዘግይተናል ሲሉ ውሳኔያቸውን ተከላክለዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በቅሊንጦ ማረሚያ ቤት ቃጠሎ ጥፋተኛ በተባሉ አራት ተከሳሾች ላይ ሊያሰማ የነበረውን የቅጣት ውሳኔ ለሌላ ጊዜ አስተላለፈ። ጋዜጠኞችም ሆነ ሌሎች ታዳሚዎች ወደ ችሎቱ እንዳይገቡ ተከልክለዋል። አድማጮች፣ ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። የእነዚህን ዜናዎች ሙሉ ዝርዝር ከምሽቱ 3 ሰዓት ዜናችን ላይ ይዘነዋል። እንድታዳምጡት እንጋብዛችኋለን።
ኤደን ገረመው ለዜናውን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ከአሜሪካ ድምፅ ራዲዮ ይቀጥላል። ወደ ቀዳሚው ዘገባ እንሻግራለን። የገቢዎች ሚኒስቴር ታክስ የሚሰውሩ ህገወጥ ደረሰኞችን የሚያትሙ 166 ድርጅቶችን ይፋ አድርጓል። የገቢዎች ሚኒስትር ወይዘሮ አዳነች አበቤ ታክስ የሚሰውሩ ህገወጥ ደረሰኞችን የሚጠቀሙና የሚያትሙ 166 ድርጅቶች መለየታቸውን ዛሬ በሰጡት መግለጫ ላይ ይፋ አድርገዋል። ፀሐይ ዳምጠው ተጨማሪ አላት።
ድርጅቶቹ ክትትል ሲደረግባቸው የቆዩ ታክስን ለመሰወርና ህገወጥ ተመላሽ ለመጠየቅ ህገወጥ ደረሰኞችን የምጠቀሙ ሐሰተኛ ማንነት ያላቸው መሆናቸውን የገቢዎች ሚኒስቴር አስታውቋል። በነፍስ ወከፍ ከ51 ሚሊዮን ብር በላይ ግብይት የነበራቸው ነገር ግን ባዶ ክሳራና ተመላሽ ከመጠይቁ ድርጅቶች መካከል 16 ድርጅቶች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ የገቢዎች ሚኒስትሯ ወይዘሮ አዳነች አቤቤ ገልጿል።
አንድ ምሳሌ ብቻ ማንሳት ይቻላል። ይላል በስሙ BMET የሚባል PLC ኬብል የሚያመርት ወደ 1.5 ቢሊዮን ገንዘብ አካባቢ ከሰር ያለው ብሎ እነኚህን ደረሰኞች በማቅረብ ለኦዲተሮቻችን አቅርቦ ማረጋገጫ እንዲያገኝ አድርጎ ግብር የማይከፍልበት ሁኔታ ብቻ ሳይሆን ሌሎች የከፈሉትንም ተመላሽ የሚጠይቅበት ሁኔታ ነበር። በሌላ በኩል ደግሞ የመረጃ ሰራተኞቻችን ባደረጉት ክትትልና ባገኙት ጥቆማ መረጃ መሰረት እነኚህ ደረሰኞች የቀረቡት ከነኚህ ሐሰተኛ ድርጅቶች መሆኑን ስለደረሱበት ይሄንን መነሻ በማድረግ የመርመራ ኦዲት እንዲደረግ አደረግን ማለት ነው። አይደለም 1.5 ቢሊዮን ሊከስር 670 ሚሊዮን የመንግስት ያልከፈለው የወቅቱ ግብር ያለበት መሆኑን ማረጋገጥ ተችሏል። አሁን በህግ ቁጥጥር ስር የዋሉ ወደ 16 የሚሆኑ ድርጅቶች አሉ። ለጊዜው ማድረግ የፈለግነው እነኚህን ሐሰተኛ ድርጅቶች ደረሰኝ የሚሸጡ ህዝቡ እንዲያጣቸው፣ ግብር ከፋዩ እንዲያጣቸው ምንም አይነት በእነሱ ስም የሚቀርብ ደረሰኝ ወንጀል መሆኑን አውቀው እንዲታቀቡ ነው።
በታማኝነት በወቅቱ ግብራቸውን ለሚከፍሉ ዜጎችም ምስጋና ያቀረቡት ሚኒስትሯ ከ166 ድርጅቶች መካከል 136 ያህል ከ6 ቢሊዮን 900 ሚሊዮን ብር በላይ የገንዘብ ዝውውር ማድረጋቸውን በመረጃ ቋጥ ውስጥ መገኘቱን ገልጿል። ከብሔራዊ መረጃና ደህንነት እንዲሁም ከፌደራል ፖሊስ ጋር በቅንጅት የህግ ማስከበሩን ስራ እየተሰራ መሆኑንም ሚኒስትሯ አብራርቷል። 166 ድርጅቶች ምንም አይነት የሚሸጡት ምቃውነ የሚሰጡት አገልግሎት የሌላቸው ሲሆን በሐሰተኛ መታወቂያ በሐሰተኛ አድራሻ ፍቃድ ሳይኖራቸው ደረሰኝ ያሳተሙ የነበሩ መሆናቸውንም ገልጿል። ወይዘሮ አዳነች
እቃም ሆነ አገልግሎት የማይሸጡ የሌላቸው በተግባርም የሌሉ ነገር ግን ደግሞ ደረሰኝ ያሳተሙ ልክ እንደ አቅራቢ አገልግሎት አቅራቢ ወይንም ደግሞ እንደ አቅራቢ የሚሸጡ ድርጅቶች መኖራቸውን ለይተናል ማለት ነው። በስም ዝርዝርም የተመዘገቡበትን ወይም ደግሞ ማንነታችን ለግብይት የሚያበቃን ነው ብለው የያዙትን መረጃ ጭምር ሐሰተኛ መረጃ አውጥተነዋል ማለት ነው። እነኚህ ድርጅቶች ደረሰኝ ይሸጣሉ ብቻ ሳይሆን ከነሱ ደረሰኝ የሚገዙ አካላት ደረሰኙን በመጠቀም አንደኛ ሳይከሱ የሐሰተኛ ኪሳራ የሚያቀርቡ፣ ሁለተኛ አትርፈው እያሉ ምንም ገቢ እንዳላገኙ አድርገው ባዶ የሚያሳውቁ፣ ሶስተኛ ሌሎቹ የከፈሉትን ግብር በተመላሽ ተመልሰው የሚጠይቁና የሚወስዱ ከነኚህ ጋራ በመተባበር ኔትወርክ ፈጥረው የሚሰሩ ናቸው ማለት ነው።
ሚኒስትሩ በባጀት አመቱ የመጀመሪያ ሩብ አመት 57 ቢሊዮን 300 ሚሊዮን ብር ገቢ በመሰብሰብ ከእቅድ በላይ ማከናወኑን ወይዘሮ አዳነች አስታውሷል።
ከአምናውም ጋር ስናነጻጽረው ወደ 13 ቢሊዮን የሚሆን ብልጫ አለው። ዋናውና ትልቁ ለውጥ ነው የምንለው የግብር ከፋዩ ባህሪ እየተሻሻለ መምጣቱን በተመለከተ ነው። በዚህ ሩብ ዓመት የተሰበሰበው ገንዘብ የወቅቱ ግብር ነው የተሰበሰበው። በዋናነት ግብር ከፋዩ በፈቃደኝነት ወቅቱን ጠብቆ ያሳወቀውና የከፈለው ገንዘብ ነው።
በ18 የገቢዎች ጉምሩክ ቅርንጫፍ ጽህፈት ቤቶችም ከሀገር ውስጥ ገቢ 31.1 ቢሊዮን ብር፣ ከውጭ ንግድ ቀረጥና ታክሲ 24.8 ቢሊዮን ብር፣ እንዲሁም ከሎተሪ ሽያጭ 46.1 ሚሊዮን ብር እና ከከፍተኛ ግብር ከፋዮች 21.3 ቢሊዮን ብር ገቢ መሰብሰቡንም አስረድቷል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናታለን። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። የማህበራዊ ሚዲያ ላይ ፖለቲካና ሃይማኖታዊ ክርክሮችን የሸሹ የዕለት ተዕለት ውሏችንን በስማርትፎኖች ስልኮቻችን እያነሳን እንለጥፍ፣ ስለ ፎቶግራፍና ስለ ከተሞቻችን እንነጋገር ያሉ ወጣቶች ቦርድ ሰልፎን አዲስ አበባ ወይም የተደበሩ የአዲስ አበባ ስልኮች የሚል ገጽ በመክፈት ከአንድ ዓመት ጊዜ ውስጥ 27,000 ተከታዮችን አፍርተዋል።
ፌስቡክ በነሐሴ ወር በጋና አክራ በተዘጋጀው ከሰሃራ በታች ያሉ ተጽዕኖ ፈጣሪ የማህበራዊ ሚዲያ ቡድኖች በሚመርጥበት መርሃ ግብር ላይ አምስቱ ምርጦች መሃል አስገብቷቸዋል። በዚህ መርሃ ግብርም ላይ አይከንስ ኦፍ ቼንጅ የለውጥ አብነት ብሎ ሰይሟቸዋል። ኤደን ገረመው ከገጹ መስራች ፍቅረ ስላሴ ጸጋዬ ጋር ቆይታ አድርጋለች፣ እንደሚከተለው ይደመጣል።
ማህበራዊ ሚዲያ ላይ ያለውን የፖለቲካና ሃይማኖታዊ ክርክሮች ሽሽት ከአንድ ዓመት በፊት ቦርድ ሰልፎን አዲስ አበባ ወይም የተደበሩ የአዲስ አበባ ስልኮች በሚል ሀሳብ የተጀመረው ዝግ ገጽ ከፖለቲካና ከሃይማኖት የራቀ የፌስቡክ ገጽ ሆኖ ባሳለፍነው ነሐሴ ወር ላይ ፌስቡክ ከሳራ በታች ያሉ የለውጥ ምልክቶች ወይም አይኮን ኦፍ ቼንጅ ሲል መርጦታል። የዚህ ገጽ ፈጣሪ በፌስቡክ ስሙ ሼዲዲትስ በመባል የሚታወቀው ፍቅረ ስላሴ ጸጋይ ስለ ገጹ እንዲህ ይለናል።
መጀመሪያ ሀሳቡ ማህበራዊ ሚዲያ ስንጠቀም አሁን ብዙዎቹ ወደ ፖለቲካና ወደ ሃይማኖት ሄደ ነው እና ሰው ወደ መጨነቅ ነገር ወደሚሄድ ወይም ደግሞ ወደ አላስፈላጊ ነገር፣ በዛ ላይ ደግሞ አብዛኛው የያዘው ወጣቱ ስለሆነ ወጣቱ ከዛ ውጭ እንዳያስብ ሆኗል። እና ሰውም በቃ ፌስቡክ ከተባለ እሱ ነገር ተው አትጠቀም፣ በዚህ ነገር እንዳታደርግ ይባላል። ወይ ጌም እየጨዋችሁ ነው። ከዛ ይህንን ስናስብ ይሄ ነገር ሲሆን ይህንን ግሩፕ ለምን ከነዚህ ውጭ አናደርገውም? በቃ ይሄ ነው አለ ሰውን እያስቸገረ ያለ። በቃ ከፖለቲካ ውጭ የሆነ አርት ላይ ፖለቲካ አያስፈልግም፣ ሃይማኖትም ያን ያህል አያስፈልግም። ሀሳቡ ፎቶግራፍ ብቻ ነው። እሱ ብቻ ሳይሆን አሁን ብዙ ጊዜ ካሜራ ስልክም ስንጠቀም ሰልፊ ነው ብዙ ጊዜ ሰው የሚጠቀሙ ላይክ የራሱን ፎቶ ያነሳ ለብ ሰዎች እንደዚህ አይነት ነገር ይቅርና ከዚህ ውጭ አሁን እቺ ንጹህ የሆነች ፎቶግራፍ ብቻ የምንሰራባት አንድ ፎቶግራፍ ቤተ ሙከራ ነው። እዛ ጋር ስንጠቀም አሁን ስለ አርት ነው እያወራን ያለ ነው፣ ስለ ፎቶግራፊ ነው እያወራን ያለ ነው። ወደፊትም ደግሞ ስለ ሲኒማ ነው የሚኖረው። ጥበብ ላይ ያለ የወጣት ማህበረሰብ መፍጠር እንደ አንድ ንቅናቄ ነው የምንበለው፣ እንደዚህ አይነት ነገር ማለት ነው። የስልክ ፎቶ ነው አሁን ሀሳቡ። ካሜራ አይቻልም እና ብዙ ጊዜ ስልካችንም ስለምንይዘው አሁን ታክሲ ስትሰለፊ ያለ የሆነ ቢሮ ቁጭ ብለሽ ሰዎች ስጠብቂ ያለ ስልክሽ ላይ ነሽ። ያው ደብሮሻል እንደማለት ነው። በቃ የሆነ ነገር ስጠብቂ የሆነ ነገር ላይ ነው ያለሽ። ያችን ደቂቃ ለምን ፎቶ አታነሳበትም ወይም አታነሽበትም? ያችን ደቂቃ ያችን ያነሳትን ፎቶ ትንሽ ሌሊት ለማንት አረጋት። የሆነ ሰው አየር ጤና አካባቢ ያለ ሰው የመገናኛ እዚህ ጋር ያለ ሰው እዚህ ጋር በመስኮት እንኳን አንስቶ እንደዚህ አይነት ነገር ነው ያለው። እዛ አየር ጤና ያለ ደግሞ የሆነ ነገር ሰፈር ውስጥም በቃ ፒያሳ የሆነ ጉራንጉር ውስጥም አንዱ ያለ ይህ ነገር አንስቶ ይልክልናል።
ቦርድ ሰልፎን አዲስ አበባ የተሰኘው ይህ ስገጽ የአዲስ አበባን የዕለት ተዕለት ውሎች ከመዘገብ አልፎ በመላው ሀገሪቱ የሚገኙ ከ27,000 የሚበልጡ ወጣቶች የሚሳተፉበት የፎቶግራፍ መዘገቢያ ሆኗል።
እና ሀሳቡ ምንድን ነው? መጀመሪያ ሲታሰብ እኔ አሁን አርክቴክት ነኝ፣ ትምህርት ቤት እያለን የሆነ ፕሮጀክት ስንሰራ ወይ ዲዛይን ስንሰራ ይሄ ሳይት አናሊሲስ ይባላል እና የሆነን ሰፈር እየዞርን የምንሰራበትን ዲዛይን ፎቶ እናነሳለን ላይክ እንደ በኋላ ዲዛይን ስንሰራ እንደ ግብአት እንድንጠቀምበት ማለት። ከዛ ጊዜ ጀምሮ ሳስበው የሆነ ታይም ላይ አሁን ስለ አዲስ አበባ ፎቶዎች ሳስብ አዲስ አበባ ሙዚየምም ሲሄድ ምናምን ያሉት ፎቶዎች የድሮ ፎቶዎች ናቸው። የአሁን ብዙ ፎቶ የለም ካለም ወይ ቲቪ ላይ ወይ የማይገኝ ክምችት ክፍል ውስጥ ነው ያሉት እና የሆነ ነገር ለመጠቀም ለሆነ ነገር ያንን ፎቶግራፍ ብንፈልግ ማግኘት ራሱ አንችልም። ያሉትን ፎቶዎች በውጭ ፎቶግራፈሮች ናቸው። ነገ የሆነ ነገር ሲቀየር እዛ ቦታ ደግሞ እንደነበረ ሰው ነው የሚነግረን እንጂ አናውቅም። የሆነ እንትን እንዴት የለንም። ሙሉ ከተማ እንኳን ለማንሳት ላይክ ምን ያህል ጊዜ እንደሚፈጀር ግን ከዚህ ሁሉ ሁሉም ሰው ለምን ፎቶ አያነሳም? ከዛ በኋላም ደግሞ በአርቱ ሳይድ ደግሞ ስትሄጂ ፎቶግራፈር ማለት ፎቶግራፍ የማይወድ ሰው አለ ብዬ አሁን እኔ አላስብም። ሁሉም ሰው ፎቶግራፍ ይወዳል። ቢያንስ ቤታችን በአልበም በምናምን የራሳችን ፎቶዎች እንኳን አሉ። ፎቶግራፍ እንወዳለን ሁሉም ሰው። ይህን እንዴት ነው ማበረታታት የምንችለው? ግን እኮ ላይክ ከዛ ስታስቢው አብዛኛው ሰው አሁን ስማርትፎን አለው። በዚህ ጊዜ ደግሞ ያ ስማርትፎን እስካለ ድረስ ፎቶ ማንሳት የሚችል ካሜራ አለው። ይሄን ተጠቅሞ ለምን አይሞክርም ከሚለው አንጻር በቃ ግሩፑ የዛሬ አንድ አመት ተፈጠረ። እኔ ፎቶ አነሳው፣ ፎቶን ለጠፍኩ፣ 10 ሰዎች ገቡ፣ ያንን አዩት። እንደ እኔ ጋርም እኮ ፎቶ አለ አሉ፣ እነሱን ከተቱት። ከዛ አሁን በስቶ ወደ 27,000 ነው። 200-300 ደግሞ ምርጥ ምርጥ ፎቶ የሚያነሱ ልጆች አሉ። አሁን እነዚህ ልጆች አያውቁትም ራሱ ነበር እና የሆነ ሰዓት ላይ ሰው እኔ እኮ ፌስቡክ የምገባው እኮ እዚህ ለመግባት ነው የሚል ሰው ራሱ በዛ በጣም ደስ ይላል። ከ40,000 በላይ ፎቶግራፎች አርካይቭ አድርገናል ማለት ነው። ከእነዚህ ውስጥ ቢመረጡ ቢያንስ 10,000 ምርጥ ፎቶግራፍ የአዲስ አበባ እኛም አዲስ አበባ አስበን የነበረው ሙሉ ኢትዮጵያ ሆኗል። አሁን በቃ ሁሉም ኢትዮጵያ ውስጥ እስካለ ድረስ የሆነን ቦታ ሲጎበኝም ይሁን ሲኖርበትም ይሁን አኗኗሩም ባህሉም ሁሉንም ነገር ፎቶ እያነሳ ይልክልናል። በዓላቶች ሲመጡ ተይው ሁሉም ሰው ምንም ነገር አይቀርም ከሽንኩርቱ ከገበያው ከሁሉም ነገር በቃ ምንም አይቀርም። የሁሉ ተነስቶ በፎቶግራፍ በሚያማምሩ ፎቶግራፎች ሰውም እያወራበት ይሄ ምንድን ነው እየተባባለ እያወቀ እዚህ ደርሷል። ብዙ ሰውም ያው ወዶታል። ምት ላይ መጽሔት ማሳባችን ስነ ጥበብና ፎቶግራፍ በሚል አንድ ፉል ፒክቸር የሆነ መጋዚን በየቤታችን ወይ የሆነ ቢሮ ባንኮች ሊሆን ይችላሉ የሆነ ቦታ ላይ እነዚህ ግጥሞች ይኖራሉ፣ አጫጭር ታሪኮች ይኖራሉ ከፎቶግራፍ ጋር የተያያዙ የተለያዩ እሷን ነገር አድርገን በዛም ደግሞ እነዚህ ልጆች እናስተዋውቅበታለን። እነዚህ ልጆች መደገፍ እንችላለን የሚለው ነገር አስበን ያችን እንትን አስበናል። አሁን ጥቅምት ላይ የመጀመሪያ ለማሳተም አስበናል።
በቀጣይም የፎቶግራፍ ኤግዚቢሽኖች፣ የፎቶ መጽሔቶችን የማሳተምና እንዲሁም ብቁ የፈጠራ ባለሙያዎች የሚወጡበት ቤተ ሙከራ ሆኖ እንዲቀጥል እቅዱ እንዳለው ፍቅረ ስላሴ ነግሮኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ከአሜሪካ ድምጽ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት።
አሁን ቀጣዩ ስፖርት ነው። ሀብታሙ ስዩም መቀመጫውን በዋሽንግተን ዲሲ ያደረገው የኢትዮጵያ የህጻናት የእግር ኳስ መርሃ ግብርን እንዲያሰማናል።
ጉጉት የተሞላበት የህጻናት ፊት፣ ደስታ የሚነበብበት የልጆች መንፈስ። ዋሽንግተን ዲሲ ቫንበርን መንገድን ይዞ በሚገኘው የስፖርት ማዘውተሪያ ስፍራ ተገኝተናል። 50 ገደማ የሚሆኑ ሕፃናትና ታዳጊዎች ለወራት የሰነበቱበትን የኢትዮጵያ ልጆች እግር ኳስ መርሃ ግብርን ማጠናቀቂያ ስነ ስርዓት እየታደምን ነው። ከዚህ መርሃ ግብር መስራቾች አንዱ የሆነው ሲሳይ አበራ መሰል የፍንደቃ ትዕይንቶችን ማየት ከጀመረ ጥቂት ዓመታት ተቆጥረዋል።
እኔና አንድ ወዳጅ ነው የጀመርነው ፕሮግራሙ። ልጆቹ ቤት መዋል ሲያበዙ ከትምህርት በኋላ ለምን ሜዳ ላይ ራሳቸውን ፊዚካል አክቲቪቲ ምናምን ያረጉ ለምን እንደዛ አይነት ነገር አንፈጥርም በሚል በፈረንጆች 2014 የጀመርነው። አሁን እንግዲህ 6ኛ አመታችን ነው ማለት ነው። ቅዳሜ ጧት ነው የምናወጣቸው። ለወደፊት የሚያጋጥማቸውን ቻሌንጅ ፊዚካሊ ሜንታሊ እንዴት ፌስ ማድረግ እንዳለባቸው፣ እንዴት ማለፍ እንዳለባቸው፣ እኛ የተሳሳትናቸውን ስህተቶች እነሱ መሳሳት እንደሌለባቸው እሱ ነው የምንመክራቸው።
ትውልደ ኢትዮጵያውያን ህጻናት በአካል ብቃት ጥንካሬና በመንፈስ ለማበርታት በአሜሪካዊ ህይወት ውስጥ ከኢትዮጵያዊነት ድር ጋር እንዳይቆራረጡ ለማገዝ ስለመቋቋሙ በተነገረን መርሃ ግብር ውስጥ ለታዳጊዎች የእግር ኳስ ክህሎት ስልጠና የሚሰጠው ግርማ በርሄ ነው። ግርማ በልጅነት ዘመኑ ታላላቆቹ ያደረጉለትን ውለታ ለተተኪው ትውልድ ለመክፈል ያቀደ ይመስላል። በሚያሰለጥናቸው ታዳጊዎች ላይም ተስፋ ጥለዋል።
ጋሽ ታደሰ የሚባል ልጅ ነበር፣ ስኮች ነበር የሚያሰለጥነኝ። ኢትዮጵያ የታደ ልጆች የሚባሉ ያው ከሱ የተማርኩት ነው ልጆችን ለማሰልጠን። ደግሞ አልማዝ ሜዳን ያደግኩት የቄራ ልጅ ነኝ። ህልሙ ምንድን ነው? ከነዚህ ውስጥ አትሊስት አንድ ሁለት ሶስት በቢግ ስቴጅ ለመጫወት የሚችሉትን ተጫዋቾች ለማውጣት ነው። አሁን አሉ ብዙ አንድ 10-15 የሚሆኑ በደንብ የሚጫወቱ አሉ፣ በደንብ ኳሱን ትራቭል ሊግ ውስጥም መግባት የሚችሉ እና ፊውቸር ምንድን ነው? አሁን ባለፈው ሰመር ላይ ትምህርት ቤታቸው ሲዘጋ ሁለት ቀን አዳርገን በሳምንት 3 ቀን እናሰራቸው ነበር። ዋናው ችግሩ ምንድን ነው? ከትምህርት ቤታቸው ጋር ምናምን ስለሚጋጭ በደንብ ትሬን ማድረግ የምንችለው በሰመር ላይ ብቻ ነው። ብዙ በጣም ታለንት የሆኑ ልጆች አሉ። ከትንሽ ጀምሮ የ4 ዓመት ልጅ አለን። አምብል በብል ተቻለሁ በኋላ ልታዩ ትችላላችሁ።
ዘወትር ቅዳሜ ጠዋት ከልጆቻቸው ጋር ወደ ስፖርት ማዘውተሪያው ጎራ እንደሚሉ የነገሩኝ አቶ ፍሳሹ አረጋ የኢትዮጵያ ልጆች እግር ኳስ መርሃ ግብር በጎ ጎን ይበዛባቸዋል።
4 ዓመት ሆነኛል ስመጣ ማለት ነው። 2 ልጆች አሉኝ፣ ነዋና ቤተል። በየሳምንቱ እንመጣለን። ይሄ ትንሽ ቆይቶ አልመሰለኝ፣ እኔም በሰው ነው የሰማሁት እና ስሰማ በጣም ነው ደስ ያለኝ። ምክንያቱም እዣችሁ ስመጣ ብዙ ነገር ነው እኔ የማስበው። አንደኛ ለስፖርት ብቻ አይደለም፣ ለኳስ ጨዋታ ብቻ አይደለም፣ የአበሻ እንድንገናኝ እና አንዳንድ ባህላዊ እንትኖችን ቋንቋም ይሁን የእኛ ባህልም ይሁን ከሌሎች ልጆች እንዲማሩና እንዲገናኙ እንፈልጋለን፣ ይህም እፈልጋለሁ። ሁለተኛ ቋንቋቸውንም እንዲያዳብሩ በዛው አንዱ መንገድ ስለሆነ ልጆቼ ትንሽ ይናገራሉ። አሁን እዚህ ከመጡ በኋላ እንደውም አማርኛ በደንብ እየተናገሩ ነው። ከሌሎች ልጆች በእንግሊዝኛም በአማርኛም ነው እንትን የሚሉት። ተኛ ለራሴም ለቤተሰብ ራሱ እዚህ ስንመጣ እኛም እንጫወታለን ትንሽ።
መርሃ ግብሩ በእድሜ ተከፋፍሎ የሚሰጥ ነው። በአሰልጣኝ ግርማ በርሄ የሚመራው የታዳጊዎች ቡድን ሲሆን ነብዩን የመሰሉ ከ8 ዓመት እድሜ በታች የሆኑ ህጻናት የሚሳተፉበት የህጻናት ቡድንም ደግሞ አለ።
የኔን ስም ነብዩ ፈለቀ ነኝ እና ከኢትዮጵያ ነው የመጣው። እኔ ብዙ አላወቅኩም፣ ቢፎር መምታት መሮጥ ብዙ አላውቅም። አሁን እነሱ አስተማሩኝ ሁሉ።
ለነብዩና እኩዮቹ ስልጠና የሚሰጠው ዮሴፍ አያል።
አሜሪካ ውስጥ እንደዚህ አይነት ኮሚኒቲዎች አሁን እየተጀመሩ ነው። ሜሪላንድም ቨርጂኒያም እየተጀመሩ እያየን ነው። እነዚህ አድገው ነው እንግዲህ ትላልቅ ሰዎች ሆነው ስለ ሀገራቸውም ኮሚኒቲውንም ይሄ የአይደንቲቲ ክራይስ ውስጥ እንዳይገቡ ትልቅ እንትን ይሰጣቸዋል። ትልቅ ፌዴሬሽን የምናውቀው ኤስኤፍኤን ነው። ኤስኤፍኤንም አሁን እነዚህ ልጆች አድገው ትላልቅ ከሆኑ እነሱንም ጆይን ማድረግ እድላላቸው። ከነሱ ጋር አንዳንድ ነገር ለመነጋገር እየሞከርን ነው።
የኢትዮጵያ ልጆች የእግር ኳስ መርሃ ግብር በዋናነት በበጎ ፈቃደኞች የሐሳብና የጉልበት መዋጮ እንደሚንቀሳቀስ ሰምተናል። ከመላው የሰሜን አሜሪካ የኢትዮጵያ ማህበረሰብ ድጋፍ ቢደረግለት ለበርካታ ሕፃናት አገልግሎቱን ለማዳረስ በቦታ ጥረት የሚመለሱ ወላጆችን ለማስተናገድም ጉልበት እንደሚሆነው ከመስራቾቹ መካከል አንዱ የሆነው ሲሳይ በራ ይናገራል።
ጥማችን በላይ ልጆች ይመጣሉ እና ያለን ሊሚት አለን። አሁን በዘንድሮ 50 ልጆች ነው የምንቀበለው ብለን 50 ላይ ገድበናል። እና ግፊት አለ ከተለያየ ቦታ። አሁን ይሄ አካባቢ ብዙ ያበሻ ነዋሪዎች የሚኖሩበት ስለሆነ ሲያዩ ይሄን ነገር ይጓጓሉ። ምን ያህል አንተኑ ስለሌላቸው ነው እንጂ ምን ያህል ፍላጎቱ እንዳለ አይተናል። በወላጆች በየቀኑ እየመጣ ሰው የሚጨቀጭቀን እኔ ኮርዲኔተር ስለሆንኩ ያው ወደ እኔ ነው የሚመጡት እና ይጠይቁኛል። በጣም በጣም ብዙ ጥያቄ አለ። እና ይሄ ነገር ሌላም ቡድን አሁን እኛ እዚህ ጋር ሚዲያ ላይ ቀርበን እናገረው ሌላም አሪያ እንዲሆን ልጆቹ እንደዚህ አይነት ፕሮግራም አዘጋጅቶ በጣም ሲምፕል ነው ከኛ ኤክስፒሪየንስ መውሰድ ይችላል።
እንኳን ለ2019 የኢትዮጵያ ህጻናቶች ቢኤምቪ
ወደ ስነ ስርዓቱ እንመለስ። በዚህ ቀን መርሃ ግብሩን በተሳካ ሁኔታ ስለማጠናቀቃቸው የመስክር ወረቀትና ሽልማት ከተቸራቸው ታዳጊዎች ጋር ጥቂት እናውራ።
የኔ ስም ሉል ሳምሶን ነው። 13 ዓመቴ ነው እና 8ኛ ክፍል አሁን ገባሁ። እኔ ሳድግ ኳስ መጫወት ፈልጋለሁ፣ ግን እንደዛ ካልሆነልኝ ዶክተር መሆን ፈልጋለሁ። እኔ ይሄ ለእዛ ሳድግ እኔ ከሌሎች ሰዎች ጋር ለመስራት በጣም ይጠቅመኛል።
ስሜ ፍቅራት ኃይለስላሴ ይባላል። ለእኛ ለእኔ ለራሴ ሰውነቴ አሪፍ ሆኖ በሆነ ነገር ጊዜ እንኳን የሆነ ችግር ቢፈጠር በጥንካሬ እንዲኖረኝ ያደርገኛል። በብዛት ልጆችም እኔ እዚህ ከመጣሁኝ በኋላ ሀበሾችን አግኝቼ ስለማላቅ እዚህ ሀበሾችን እንዳገኘም ቀርቶኛል። ሀበሾችን አግኝቻለሁ።
እንደ አውሮፓውያን አቆጣጠር በ2010 ዓ.ም በተካሄደው የዩናይትድ ስቴትስ የህዝብ ቆጠራ በዋሽንግተንና አካባቢዋ 30,000 ኢትዮጵያን እንደሚኖሩ ታትሟል። ቁጥሩ አንሷል ብለው የሚሟገቱ ቁጥሩን ከ100,000 በላይ ያደርሱታል። ኢትዮጵያኑ ልጆቻቸው ማንነታቸው እንዳይዘነጉ የተለያዩ መርሃ ግብሮችን አስተባብረው ይንቀሳቀሳሉ። ኢትዮጵያ ልጆች እግር ኳስ መርሃ ግብርም የተቻለውን ያክል መሰል ሚና መጫወቱን እንደሚቀጥል ከአስተባባሪዎቹ አውቀናል።
ያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው።
ዲስታንት ሬላቲቭስ የሚባል ሰሜን አሜሪካ የተመሰረተ የግብረሰናይ ድርጅት አዳማ ለሚገኘው ፈለገ አረጋውያን ለተሰኘ በጎ አድራጎት ድርጅት ከሰሞኑ የቁሳቁስ ድጋፍ አድርጓል። ሙክታር ጀማል ዝርዝር አለው።
ዲስታንት ሬላቲቭስ ወይንም ደግሞ በገርድፍ ትርጉሙ የሩቅ ወዳጆች የሚለው ማህበር ትውልድ አፍሪካና የአፍሪካ ሀገር ያላቸው ወጣቶች በሰሜን አሜሪካ በበጎ አድራጎት አቋቁመውት እየተንቀሳቀሱ መሆኑን የተገለጸው ዲስታንት ሬላቲቭስ እንደ ስሙ በርቀት ያሉ ወዳጆቹን እና ዘመዶቹን ለመርዳት አልሞ የተቋቋመ መሆኑንም ከማህበሩ መስራቾች አንዱ የሆነው ወጣት አደም አባቢያ ለአሜሪካ ድምጽ ገልጿል። ወጣት አደም አባቢያ እዛው ሰሜን አሜሪካ ነው ተወልዶ ያደገው። ነገር ግን ሁሌ ርቀት ላይ ሆነን ስለመነሻችን ማሰብ በጣም ያማል ይላል። ይህንን ለማገዝና ወዳጆችን ለመርዳት ማሰብ ትልቅ አላማ ሰንቀው እንደተነሱ ለአሜሪካ ድምጽ ተናግሯል።
ወደ ዌስት አፍሪካ ሰተናል፣ ጋና፣ ናይጄሪያ እና ጃሜካ ሰተናል። እነዚህ ሀገሮች ትምህርት ቤት እና ሆስፒታል አሳድሰናል። ለተማሪ ሰፖርት አድርገናል። እኛ ምንድነው የሚሰማን ቤተሰባችን አፍሪካ ነን። እኛ ሁላችንም አፍሪካዊ ነን። ኢቭን ውጭ ሀገር ብንኖር ሩታችን እዚህ ነው እና ሰፖርት ማድረግ አስፈላጊ ነው በእኛ ሀሳብ። እና ሰፖርት ለማድረግ በጣም ትልቅ ነገር ነው እና ለእኛ በጣም ደስ የሆነናል።
ከዚህ ቀደም በተለያዩ የአፍሪካ ሀገራት እገዛ ሲያደርግ የነበረው ዲስታንት ሬላቲቭስ ተራው ደርሶ ወደ ኢትዮጵያ በመምጣት በአዳማ ከተማ አረጋውያንና ተማሪዎችን ለሚረዳ ማህበር የቁሳቁስ ድጋፍ አድርገዋል። በአዳማ ከተማ የሚገኘው የፈለገ አረጋውያን መርጃ ማህበር ጧሪና ደጋፊ ያጡ አረጋውያንን በማሰባሰብ የተለያየ እርዳታ እንደሚያደርግላቸው ተገልጿል። አቶ ቦጋለ በላይነ በአዳማ ከተማ ዲስታንት ሬላቲቭስን በመወከል ለፈለገ አረጋውያን መርጃ እርዳታውን አቅርበዋል። የእርዳታውን አይነትም በተመለከተ ለአሜሪካ ድምጽ ተናግረዋል።
እንግዲህ በርካታ የሕክምና እቃዎች ጤናን አስመልክቶ ሊጠቅማቸው ይችላል የተባሉትን እቃዎች ማሰባሰብ በአብዛኛው ከሕክምና ጋር የተያዙ ናቸው። አረጋውያኖችን አስመልክቶ ተማሪዎች አሉ። እነሱንም የሚረዱ የትምህርት ቁሳቁሶች እንደ ሳስ፣ እንደ ስክሪፕቶ፣ እንደ ባክፓክ እና እንደ ኮምፖዚሽን ቁሳቁሶች ተልከውላቸዋል። በገንዘብ ቢገመት በትንሹ ከ500,000 ብር አንስም በኢትዮጵያ።
ፈለገ አረጋውያን እየረዳቸው ያሉ አዛውንቶች በተለያየ ቦታ ወድቀው በቤተ ክርስቲያንና መስጊድ ስር ሲለምኑ እዛው ሲያድሩ እንደነበሩ ለአሜሪካ ድምፅ ተናግረዋል። ጧሪ ቀባሪ ማጣት የፈጠረባቸው ስሜት ተሽሮ ፈለገ አረጋውያን ተስፋ ጭሮብን ከወደቅንበት አንስቶናል ሲሉም ተናግረዋል።
እኔ ሲጀመር በሩ ሲከፈት የገባሁ ነኝ። መጀመሪያ 3 ዓመት አራተኛዬን እያስኩ ነው። በበሽታም ቢሆን ሐኪም ቤት በረሃብም ቢሆን ሰዓት ጠብቀው ጠዋት ቁርስ፣ ሰዓት ምሳ፣ ራት ልብሳችን ገላችን ሲቆሽሽ አጥበው ወጣቶች ጥሩ ናቸው እና ምንም የጎደለብን ነገር የለም እስካሁን።
ፈለገ አረጋውያን የአዛውንቶች መርጃ ማዕከል ከአረጋውያኑ በተጨማሪ ልጆቻቸው በአቅም ማነስ ከትምህርት ገበታቸው እንዳይቀሩ ተማሪዎችንም እንደሚረዳ ነግረውናል።
እርሳስ፣ ደብተር ሁልጊዜ መጥቼ ደብተር ስጠይቅ ይሰጡኛል። ለልጆች እንደ ልብስ እንኳን ካለ የሚሆናቸው ልብስ ካለ እንኳን ይሰጡኛል። ችግር የለብኝም እግዚአብሔር። እንደውም እነሱ ትምህርታቸው ከጠነከረና ከበረቱ ወደ ሌላ ቦታም እንልክልቻለን፣ ግድ የለውም ትምህርታቸው ብቻ ይሁን ብለው አሁን አንዷ 10ኛ ክፍል አልፋ 11ኛ ነጥብ 3 አምጥታ ትንሽ የአንደኛው አጠር የምትለው አንደኛዋ 9ኛ ክፍል ነች።
በአዳማ ከተማ ሰፊ ቁጥር ያላቸው አጋዥና ጧሪ የሌላቸው አረጋውያን መኖራቸውን የገለጹት የፈለገ አረጋውያን ዋና ስራ አስኪያጅ ወይዘሮ ሜሮን ተመስገን ድርጅታቸውም ካለው አቅም አንጻር የተወሰኑትን በማዕከሉ እየተንከባከበ የተወሰኑትን ደግሞ በቤታቸው እየሄደ እንደሚደግፍም ገልጸዋል።
ያው በስሩ ዳይሬክት ቤኔፊሻሪዎች 250 ሆም ቱ ሆም አሉ። በዚህ በተከራየነው ግቢ ውስጥ ደግሞ 33 አረጋውያን አሉ። ከነሱ ስር ደግሞ የሚረዱ የአረጋውያን የልጅ ልጆች አሉ። ከቫይረሱ ጋር የሚኖሩ ችግርተኞች አሉ። አካል ጉዳተኞች አሉ። የአእምሮ ህሙማን አሉ። በብዙ ህብረተሰቡ በሚፈልገው ክፍተት ሁሉ ህብረተሰቡንና ከመንግስት ጋር መንግስታዊ ካልሆኑ ተቋማት ጋር እየተባበርን በአቅም በፈቀደ እየረዳን ይገኛል። 283 አረጋውያንን ይረዳል። ከዛ ስር ግን ኢንዳይሬክት ቤኔፊሻሪ ብዙ ናቸው። ተማሪዎች በየቀበሌው ነው። 110 ህጻናትን ይረዳል። ይሄ አቅም ስለሌለ ግን ያው ሙሉ ምግብን ሁሉ ነገር ሸፍኖ አይደለም።
ዲስታንት ሪሌቲቭስ ለፈለገ አረጋውያን ድጋፍ ያቀረበበት መድረክ ላይ የተገኙት የአዳማ ከተማ ምክትል ከንቲባ አቶ መሐመድ ከማል በበኩላቸው እንቅስቃሴውን አድንቀው ከዚህ የበለጠ መስራት አስፈላጊ በመሆኑ መንግስት ከድርጅቱ ጎን እንደሚቆም ገልጸዋል።
የፈለገ ህይወት የአረጋውያን መርጃ ማህበር ለረጅም ጊዜ ልምድ ያለው ማህበር ነው። የበጎ አገልግሎት ስራዎችን የተለማመዱበት ማህበር ነው ብሎ መውሰድ ይቻላል። አሁን የተረዱ ያሉት አረጋውያን በዚህ ማህበር የተወሰኑ ናቸው። በአዳማ ከተማ ግን ያሉት አረጋውያን ቁጥራቸው በጣም ከፍተኛ ነው። ከዚህ ማህበር ጋር ተያይዘው ያሉትን ችግሮች ከሚመለከተው ጋር ተወያይተን በቀጣይነት አስፈላጊውን ድጋፍ እንደ ከተማ አስተዳደር የምናደርግ መሆኑን በዚህ አጋጣሚ ልገልጽላችሁ እፈልጋለሁ። አመሰግናለሁ።
ፈለገ አረጋውያን ከዚህ ቀደም የሚያገኘው ገቢ ከሀገር ውስጥ የተለያዩ አባላቶችንና በጎ አድራጊዎችን በማደራጀት ሲሆን ይህ ለመጀመሪያ ጊዜ ከውጭ ያገኘው እርዳታ እንደሆነ ወይዘሮ ሜሮን ተመስገን የድርጅቱ ስራ አስኪያጅ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አድማጮች በዚሁ ልንሰነባበት ነው። በሳምንታት ውስጥ እንግዲህ ባለፈው ሳምንት የተለያዩ ዘገባዎችን ስናሰማችሁ ቆይተናል። ከሰኞም ጀምረን አዳዲስ ዘገባዎችን ማሰማታችንን እንቀጥላለን። በዚህ ሳምንት ከተደመጡት መካከል የተመረጡትን ደግሞ ነገና ከነገ ወዲያ እናሰማችኋለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
መልካም ምሽት።
አዎ ደህና ደሩ። መልካም ሳምንት ይሁንላችሁ። መልካም ጊዜ።
ቪኦኤ ቶንን ራዶ